ይሄ ነገር እናቴን በጣም አሳዘነ። ከስነ ጽሁፍ ልትለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራሁ አነብ ነበር። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማው ሁሉ መነጋገሪያ ሆነ። ማትሪክ እንደነገ ሰኞ ነው ቀኑ ትዝለኛል ለመውሰድ ማታ ቆይታ አንድ ገጽ ይላል። አልጨርሰው እንዴት ማድረግ አልኩና በቃ እሱን አንብቤ ነጋ በዛው ገባሁኝ። ከተናደሰ
የብርካታ መጽሐፍት ደራሲ ነው። 4 የሐሳብ ወለድ መጽሐፍ፣ 3 የምርምርና ጥናት ወይም ሙያነክ መጽሐፎችና
የ4 የዓለም ታዋቂ የፍልስፍና የስነ ልቦናና የስነ ጽሑፍ አዋቂዎች የህይወት ፍልስፍና የሚመረምር
የጀርመኑ አድሬስተን ዩኒቨርሲቲ የኮምፒውተር ኔትወርክ መምህርና ተመራማሪው ፕሮፌሰር ዋልተ ንጉስ ዳርጌ። ዶክተር ዋልተ ንጉስ ዳርጌ ደርዝ ላለው የህይወት ወግ ተገናኝተናል። ጥቂት አመታት በፊት አይነተኛ የሚባለው ስራ ዙሪያ የምንነጋገር እድል አግኝተን ነበር። በድጋሚ እንኳን ደህና መጣ።
እንኳን ደህና ቆየ አሉላ፣ ስለጋበዝከኝ አመሰግናለሁ።
ዶክተር ዋልተ ንጉስ፣ በአንድ ልብህ የሳይንስ ሰው፣ በሌላው ደግሞ የሳይንሱን የምርምር ስራዎችህን ያህል የኪነ ጥበብ ሰው፣ በርከት ያለ መጽሐፍት የጻፍ ደራሲ ነህና በጎልማሳ ዕድሜም ብትሆን አንተ ብዬ እንድንወያይ ነው አንተም የመረጥከው። በቅድሚያ ስራዎችን ላስተዋውቅ። 8 መጽሐፍት ነው የደረስከው፣ 4 ልቦለድ ስራዎች። በ2005 ዓመተ ምህረት የደረስከው የመጀመሪያው The Eunuch and the King's Daughter በአማርኛው ጃንደረባውና የንጉሱ ሴት ልጅ በሚል ተርጉመነዋል። ከዚያ ከ6 ዓመት በኋላ በ2011 ያሳተምከው የሙያነክ መጽሐፍ Fundamentals of Wireless Sensor Networks ዛሬ መደበኛ የትምህርት መማሪያ መሆን ጭምር የበቃ ነው። በ2016 ዓመተ ምህረት የጻፍከው ኤርሚያስ በዚያው 2016 ዓመተ ምህረት የታተመው ለመጀመሪያ ጊዜ የመነጋገር እድል የሰጠን መጽሐፍ The Reason for Life የዓለማችንን 4 ታላላቅ ሰዎች ለህይወት ያላቸው አመለካከት ምን ይመስላል የሚለው ትልቁ ስራ። ከአንድ አመት በኋላ የታተመው Principles of Ubiquitous Sensing ሌላ ሙያ ነክ ስራ ነው 2017 ዓመተ ምህረት። በ2018 Pregrination የተሰኘው ሌላ መጽሐፍ አለ። እንዲሁም በ2021 የታተመው የመጀመሪያውን የቀደመው ስራህን በልሰ የጻፍከው ፕሪንሰስ መሳቤል የተሰኘው መጽሐፍ ይገኙበታል። ከሚቀድመው ጥያቄ ብነሳ የሙሉ ጊዜ መምህር ሆነ በተለይ የልቦለድ ስራዎችህን እነኚህ ሁሉ መጽሐፍት ለመጻፍ ጊዜው ከየት ተገኘ ለሚለው ምንድነው መልስ?
ያው የምትወደው ነገር ስትሰራ ቀን እየጠበቅ ወይንም ቀጠሮ ቀጥረህ አይደለም የምትሰራው። ከልብ ከወደድከውና ራስህን ደግሞ ለዛ ነገር ካዘጋጀህ፣ ዲሲፕሊን ካደረግ፣ በእያንዳንዷ ሰዓት በእያንዳንዷ ቀን ሁል ጊዜ ነው የምትሰራው። እና በአመታት ደግሞ የእነዚህ ሁል ጊዜ ስራዎች ተጠቅም ፍሬ ሆኖ ይወጣል። እንደዚህ ብዬ ነው የምገልጸው። የኔም ስራዎች ሁል ጊዜ ስለምሰራ አንዱ በአንዱ ላይ እየገነባ አንዱ ሌላውን እያጠናከረ እያነጸ ስለሚሄድ ነው እነዚህ ነገሮች ወደ ፍሬነት የበቁት።
በእርግጥ ሁሉንም ሰዓትን እንደምትጠቀም መረዳት ይቻላል። ከዚህ ሁሉ ከምርምር ስራዎችም ልብህ ያለበት የስነ ጽሁፍ ጉዳይም ተርፎ በመዝናናት መልክ አንዳንድ ነገሮችን ለማድረግ የሞከርክበትን ተመልክቻለሁ። እዚህ የምናውቀውን በረዶ የመሰለ ባለበት በአውሮፓና በአሜሪካ ተወልደው ያደጉት በእርግጥ በቀላሉ የሚካኑ ጥበብ ቢሆንም ልጆችህ ሊያጠኑ፣ ሊማሩ፣ ሊለማመዱና በቀላሉ ሊያረጉ ይችላሉ። አንተ በመጣህበት ከኮሌጅ በኋላ ባለ እድሜ የልጅነትና የታዳጊነት እድሜ ካለፈ በኋላ ሲመጡ ግን ፈጽሞ የማይቻል የሚመስለውን ጥበብ እንዴት አድርገህ እንደተማርክና እንደተካንክ እርግጠኛ አይደለሁም። አድማጮች የማያዩትን የቪዲዮ ምስል እያየሁ ነው የምጠይቀው።
የሆነው ነገር ምንድን ነው? ሁለት ያላሰብኳቸው ግን አንዱ ሌላውን የረዳበት ነገር የሆነው ወደ ጀርመን ከመጣ በኋላ ዊንተሩ የበረዶ ጊዜ ሲመጣ በጣም አስቸጋሪ የሆነ ለሰውነት ብቻ ሳይሆን ለመንፈሳዊ ጤንነትም የለመድኩት አይደለም። ሁል ጊዜ ፀሐይ እንዳለች ኢትዮጵያ ውስጥ ስትኖር ሁል ጊዜ ፀሐይ አለች እና የዛ ሳይድ ኢፌክቱ ምንድን ነው? ጊዜ የሚለወጥ ጊዜ የሚቀየር አይመስልም። ጀርመን ስመጣ በሰመር ነው የመጣሁት፣ ነሐሴ ላይ
በፈረንጆች በጋ ለኢትዮጵያውያን አድማጮች ቀረብ ለማድረግ
እና በጣም አንጓሪ ነው አከባቢው በሙሉ ህይወት የለበሰበት ጊዜ ነው። ከኢትዮጵያ ጋር ብዙ አልተለያየብኝ። ዊንተሩ ሲመጣ ወይንም የበረዶው ጊዜ ሲመጣ ግን ሁሉ ነገር ተሻለ። ዛፎች ቅጠላቶቻቸው ሰጡ። ህይወት ያለ አይመስልም። እና ከቅዝቃዜው በተጨማሪ ትልቅ መንፈሳዊ ድብት ውስጥ አስገባኝ። ጀርመን ብዙ እንደምቆይ ስላሰብኩኝ ይሄ ነገር እንዲመቀጠል የለበትም ብዬ አሰብኩ። እና የመጀመሪያው ነገር ምንድነው? እዚህ ከበረዶ ጋር መታረቅ አለብኝ። በቃ የማይቀርልህ እንግዳት በቀሳሙ እንደሚል የሀገራችን ሰው ይህን አሳመንኩት አምሮዬን። ሁለተኛው ስፖርት መስራት አለብኝ። በፈረንጆች አቆጣጠር 2000 ላይ ነው ወደ አውሮፓ የመጣው። ኦልሞስት በረዶ ወራት ሲገባ በአንደኛ ወር መሮጥ ጀመርኩኝ። ሬጉላርሊ በቃ ቢያመኝም ባያመኝም ስራ ቢበዛም ባይበዛም መሮጥ ጀመርኩኝ። በከፊል የዊንተሩን ችግር ይሄ ሩጫው እንድቋቋመው ረዳኝ። ከዛ 2011 ላይ የሳይንቲፊክ ንግግር እንዳረግ ስዊትዘርላንድ ክሎስተር የምትባል ትንሽ ከተማ ውስጥ ተጋብዤ ሄድኩኝ። እዛ ሲሄድ ጊዜው የበረዶ ጊዜ ነው። በጣም በጣም ስዊትዘርላንድን የምታውቁ ሰዎች ካላቸው በተራራዎች የተሞላች ሀገር ናት። በአልፕስ ተራራዎች የተሞላች ሀገር ናት እና በጣም አስደናቂ ነው። እና ከመልክዓ ምድሩ ከበረዶ ጋር በጣም ባላሰብኩት ሁኔታ ፍቅር ያዘኝ። በጣም ወደድኩት። እኔም በልጅነት የአንቻሮ በምትባል ተራራማ አካባቢ ነው ያደግኩት። ምናልባት ያ የልጅነት ስሜቴም ረድቶ ይሆናል ለዚህ ፍቅር። ስለዚህ በቃ ያንን ጸጋ ያንን ውበት የግሌ ማድረግ ፈለግኩኝ። አንደኛው መንገድ ስኪን መማር ነው። ጥሩ ነገሬ ነገሮችን በቀላሉ መማር እችላለሁ፣ ህመምን መታገስ እችላለሁ። ስለዚህ ከስኪ ጋር ያኔ ተዋወቅኩኝ። በቃ ከዛን ጊዜ ጀምሮ በየአመቱ ወይ ስዊትዘርላንድ ወይ ኦስትሪያ እየሄድኩኝ አሁን ደግሞ ለጀመሪያው ሁለቱ ልጆችን በጣም ጎበዞች ናቸው በበረዶ በመንሸራተት ከእነሱ ጋር በየአመቱ እየሄድ እንሸራተታል። ይሄ ነው ታሪኩ።
ግርም ነው። ለየት ያሉ ነገሮችን የምታይበትን ደግሞ ለምትወደውም ጊዜ የምትሰጥበትን ያሳያል በሚል ነው ያነሳሁት። የአራት ልጆች አባት ነህ። ቀደም እያነሳኋቸውን ስራዎች እነኚህን ሁሉ የቤተሰብ ኃላፊነቶች ይዘህ ነው የምትሰራው። ለአድማጮቻችን ጥሩ ምሳሌ የሚሆን ይመስለኛል። ወደ ሌላ ጭብጥ ልሻገር። በቀደምት ጽሐፍት የፍልስፍና የስለንቦራና የታሪክ ሰዎች ስራዎች በእጅጉ ተመስጣለ። ሙሉ ስራ የሰራህበትን ቀደም ብዬ የጠቀስኩትን የአራቱን የዓለማችንን ዕውቆች የቶልስቶይን፣ ዶስቶቭስኪን፣ ፍሮይድንና አንስታይንን አንስተናል። እሱን ሙሉ ሰዓት ስራ የሰራኸውን ያህል እንዲሁ በስራው የተመሰጥክበትን አንድ ታዋቂ አሜሪካዊ ገጣሚ ታነሳለ። ቴስ ኤሊየት የተሰኘው ገጣሚ ለየት ባለ አገጣጠሙ ጭምር የሚታወቅ ነው። ስለ ጊዜና የሰው ልጅ ህይወት፣ ስለ ወንዝና ባህር የሚያነሳው ነገር ይጠቀሳል። አንተ ለዚህ ጥያቄ መነሻ በሆነኝ ስራ ላይ ትተነትናለ። በአራት መስመሮች አራት ስታንዛ ጻፉ ግጥሞች ዘ ድራይ ሳልቬጅ ስለተሰኘው ግጥም ስራው ነው ትንታኔ የምታቀርበው። ዋልተ ንጉስ፣ አንተ የስነ ጽሁፍ መምህር ብትሆን ኑሮ ይቀል ነበረ እዛ ጋር አንተ መጠበቅ። እንዴት ነው በዚህ ደረጃ በዚህ ጥልቀት እንዲህ ያለውን ነገርም መመርመርና ሐሳብህን ማካፈል የመረጥከው?
ከቲኤስ ኤሊየት ጋር ብዙ ገጣሚዎች አሉ የምወዳቸው፣ ኢትዮጵያውያኖችም ኢትዮጵያዊ ያልሆኑ። ለምሳሌ ፑሽኪን አንደኛው በጣም የማከብረው እና የምወደው ገጣሚ ነው። ጸጋዬ ገብረ መድኅን ወደ ሀገራችን ስንመጣ ቲኤስ ኤሊየት ጋር ግን ራሴን ህይወት በሱ ውስጥ የማገኛቸው በርካታ መንገዶች አሉ። ቲኤስ ኤሊየት አሜሪካዊ ነበር። ሴንት ሉዊስ በምትባል ከተማ ውስጥ ነው ተወልዶ ያደገው። የሃርቫርድ ዩኒቨርሲቲ ተማሪ ነበር። ከዛ ለምርምር ጉብኝት ወደ አውሮፓ ይመጣል። ወደ እንግሊዝ ሀገር ይመጣና ላለመመለስ ይወስናል። ከእንግሊዝ ሀገር ህይወት፣ ከእንግሊዝ ሀገር ስነ ጽሁፍ ህይወት፣ እዛ ካገኛቸው ጓደኞች ጋር መለያየት ስላልፈለገ ይመጣል እና እንደ መጤ ሆኖ ደግሞ እንግሊዝ ሀገር ሲኖር የተሰማውን በቀላሉ እረዳዋለሁ እኔ ስለተሰሙኝ ማለት። ከሁሉ በላይ ግን ቲኤስ ኤሊየት በህይወቱ ደግሞ በርካታ ስብራት አጋጥሞታል። ስነ ጽሁፉ ሁሉ መሰረት የሆነው ለምሳሌ ቲኤስ ኤሊየት ወደ እንግሊዝ መጥቶ ላለመመለስ ሲወስን ቪቪያን የምትባል ልጅ ጋር ይተዋወቅና ጓደኞችንም ቤተሰቦችንም ባስደነቀ ሁኔታ በፍጥነት ይጋባል። ግን ከተጋቡ በኋላ ትዳር እንዳሰቡት አልሆነም። ቪቪየን የአእምሮ በሽተኛ ነበረች። ይሄ የአእምሮ በሽታ ሰውነቷ ላይ በተለየ ፍቅር ህይወታቸው ላይ ከፍተኛ ተጽዕኖ ያደርግ ነበር እና ይሄ በጣም ትልቅ የህይወቱ ስብራት ወይም ዲስአፖይንትመንት ሆነ እና ይሄ ነገር ምን ያስገድደዋል? ወዲያውኑ የሆነውን የህይወት ጉዳይ ይሄ ኢሚዲየት የሆነውን የህይወት አፌር ብቻ ሳይሆን ስለ ህይወት መሰረታዊ ሁኔታ መመርመር ጀመረ። አሁን ሁለቱ ታላላቅ የሚባሉት ግጥሞቹ ዘ ዌስትላንድ እና ፎኳቴት እነዚህ ነገሮች ላይ ነው የሚያተኩሩት። የህይወትን ትርጉም የፈለገበት የመረመረበትና በመጨረሻም ያገኘበት ለሱ እርካታ የሰጠውን መሳሪቷል እና እነዚህ ነገሮች ከራሴ ህይወት ጋር ይገናኙብኛል እና ቲኤስ ኤሊየትን ዝም ብሎ እንደ ተራ ሰው ማንበብ አልችልም። በጣም በጣም በቃ ለኔ ብቻ እንደሚናገር ሰው
እንዲሰማ ያደርጋል።
ምን ነገር እንደሚናገር ሰው ነው ማደምጠው እና ከዚህ የተነሳ ነው የቲኤስ ኤሊየት ስራዎችን መረመርኩት እና ከመረመርኩት ደግሞ ለሌሎችም ለማካፈል የወደድኩት።
እንዴት ዘ ድራይ ሳልቬጅ መረጥ? አይነተኛ የሚሰኝ ስራው ለምሳሌ ቅድም የጠቀስኩት ዘ ዌስትላንድ አንዱ ነው። ሌሎች ስራዎችም አሉት። እንዴት መረጥክ ዘ ድራይ ሳልቬጅ? ምንድን ነበር ምክንያቱ?
ቲኤስ ምሳሌያዊ ሲምቦሊክ የሆነ ግጥም ነው እና ስለ ሰው ሰውነት ነው የሚያወራው። በወንዝ፣ በባህር፣ በውቅያኖስ፣ በውሃ እየመሰለ ግን ጆሮዋቸው ለተሳልና ለለመዱ ሰዎች ሊገባ በሚችል መልኩ ስለ ሰውነት ይሄ ፊዚካል ስለሆነው ይሄ ሰውነት ቦዲ ነው የሚናገረው። ይሄ ሰውነታችን ከኛ ጋር ምድር ላይ ባለ ዘመን ሁሉ አብሮን ይጓዛል። መጀመሪያ እንዳለ ራሱ አናውቀው አስቸግረንም አይከብደንም እንደውም አገልጋያችን ነው። ብዙ ዓለምን የምናውቅበት ሌሎችን ሰዎች የምናውቅበት መንገድ ሰውነታችን ነው። አይኖቻችን፣ ምላሶቻችን፣ እጆቻችን፣ አፍንጫችን እና ጆሮአችን እነዚህ በሚያሸቱት በሚቀምሱት እና በምንሰማው ነገር ነው ከዓለም ጋር ተራክቦ የሚኖር። ኋላ ላይ ግን ሰውነት ወዳጅ መሆኑ ይቀራል እና በጣም ሲያስቸግረን አንዳንድ ጊዜ በሚለካ ህመም፣ አንዳንድ ጊዜ ደግሞ በማይለካ ህመም ነፍሳችን መሆን የምትፈልገውን እንዳትሆን መንገድ ላይ እየቆመ እያዘናጋ በጣም አስቸጋሪ ባለጋራ ይሆናል እና ስለዚህ ነው የሚያወራው። ለዚህ ነው ይሄኛው ግጥም በጣም የሚናገረኝ።
ዶክተር ዋልተ ንጉስ፣ አሁንም ከድርሰት ስራዎች ጋር እንቆይና ከልብ ወለድ ስራዎች ትይዩ ለመግቢያችን እንደጠቆምኩት ሶስት ሙያዊ የጥናትና ምርምር ስራዎችንም ጽፈሃል። ቀደም ሲል ያነሳሁት በስፋት የመማሪያ መጽሐፍ ለመሆን የበቃው በቴክኖሎጂ ላይ ያተኮረ መጽሐፍ አለ። በ2016 ዓ.ም የተታተሙት ሶስት መጽሐፎች አንድ ሌላ ሙያ ነክ መጽሐፍም አለ። ሁለቱ ቀደም ብለን ያነሳነው ኤርሚያስ የተባለው ልቦለድ ድርሰትህና ረጅም ጊዜ ጥናት ያደረክበት በህይወት ትርጓሜ ላይ ያተኮረ መጽሐፍ አለ። ይህስ እንዴት ሊሆን ቻለ? በአንድ ጊዜ ሶስት መጽሐፍት ናቸው ለትወት የበቁት። ከልብ ወለዶቹ ትዩ የሙያነክ መጽሐፎችህንም ለንባብ ማብቃት ይችላል። እስኪ ደግሞ ስለሱ አጫውተን።
ይሄ የተሰጠኝ ፖዚሽን ብዙ አውትፑት ወይንም ምርታማነትን የሚጠይቅ ስለነበር፣ በተለይ ደግሞ እኔ በሪሰርቹ ዓለም በምርምሩ ዓለም መቆየት አንድ ሰው ካሰበ ከሌሎቹ ተመራማሪዎች በራሱን እርት አድርጎ የሚለየው ነገር ያስፈልገዋል። አለዛ በጣም ብዙ ኢንተሊጀንት ከሆኑ ጠንክረው ከሚሰሩ ሰዎች ጋር ነው የምንወዳደረው እና ራሳችን የሚለየን ነገር ከሌለ መዝለቅ አይቻልም። ስለዚህ 2016 ራሴን አሳመንኩት። ከሌላው ሰው የሚለየኝ ዋልተ ንጉስ ሲባል አብሮ የሚታወቅበት ነገር መስራት ያስፈልገኛል ብዬ አሰብኩኝ። ይሄ በዛ ጊዜ የዋይርለስ ሴንሰሮች የሞቁ ርዕሶችን ከምንላቸው አንዱ ነው።
የተለየ ትኩረት የሚሰጣቸው
ከምንላቸው አንዱ ስለነበረ ከ2006 እስከ 2010 ድረስ በዚህ ቶፒክ ላይ በጣም ብዙ አነበብኩኝ። ሊትሬቸር መውደዴ ትልቁ ጥቅሙ እዚህ ላይም ራሴን በደንብ እንድገልጽ፣ ሌሎች በቀላሉ ሊረዱት በሚችሉት ቋንቋና በሚችል ምሳሌዎች እንድገልጽ ረዳኝ። ከዚህ የተነሳ ነው መጽሐፉ ተቀባይነት
እንደው ካንሳው አይቀር ለሌሎች በሚረዱ መልኩ መጽሐፍ የሚለው ትልቅ ይመስለኛል። ሐሳብን ቀላል አድርጎ ማቅረብ የደራሲያን ትልቁ ችሎታ ተደርጎ የሚወሰድ ይመስለኛል። በተለይ ደግሞ እንዲህ ሳይንሳዊ ይዘት ያለው ነገር ሲሰራ አንድ ሰው አንድ ሐሳብ በዛ የተመራመረ የተራቀቀ ሰው ለሕፃን ልጅ ማስረዳት ካልቻለ ችግር አለው ነው የሚባለውና ግልጽ በሆነ ቋንቋ መረዳት በሚችሉት አቀራረብ ማቅረብ ቁልፍ መሆኑን ያመለከትከን ይመስለኛል። የግል ህይወትህም የሥራዎችን ያህል የሚያስደምም በጣም የሚመስጥ ሆኖ አግኝቼዋለሁ። ያለፍክበት ህይወት፣ የመጣህበት መንገድ በጣም የተለየ ነው። ምንም እንኳን ብዙ ኢትዮጵያውያን የሚጋሩት ቢሆን አንተ ከደረስክበት ቦታ አንጻር ሲታይ ቀልብ የሚገዛ ይመስለኛልና እስኪ የተወሰኑ ነገሮችን ስለግል ህይወትህ እናውራና ተመለሰን ወደ ስራዎችህና ስለ ስነ ጽሁፍ ስለ ህይወት እንነጋገራለን። የህይወት መንገድህን ለሚመለከት ሰው አሁን ከደረስክበት አንጻር ሲታይ ወታደር ልጅ ነህ፣ ወታደር ካምፖች ውስጥ ነው በአብዛኛው ያደግከው። የሚበልጠውን ጊዜ የህይወት ታሪክህ እንደሚናገረው አጭር ጊዜ ነው የተለያየ ቦታ ትቆይ ነበረው። ከባድም ፈተናም የበዛው ህይወት እንደነበር ትገልጻለህ። ከቤትም ውጪ ትለዋለህ በጥብጥ ወይንም አስቸጋሪ ሁኔታ የነበረው ህይወት እንደነበርና እሱ በጣም ይከብድ እንደነበር ትናገራለህ። እስኪ አንዳንድ ነገሮችን አጋራን። እንግዲህ ጠንካራ ለሆንክበትም መሰረት የሆነ ይመስላልና ሌሎችም ካንተ መንገድ መልከት እንዲያደርጉ ያህል ብታጋራን።
አዎ፣ ህይወቴን ዞር ብዬ ከልጅነት ጀምሮ ቤተሰቦችን እስከለቀቅኩበት 18 ዓመት ሆነኝ ወደ ኮሌጅ እስከገባሁበት ጊዜ ሳስበው ህይወቴ በጣም ጭካኔ ተደጋግሞ የሚታይበት ሁኔታ ውስጥ ነበር ያለፍኩት። አባቴ ሐኪም ነበር፣ የወታደር ሐኪም ነበር። ስለዚህ ከወታደሮች ጋር ነው ልጅነቴን ያሳለፍኩት። ጎረቤት ይሁን በቤታችን ውስጥ ይሁን ሰዎች መጣላት የተለመደ ነው። መጣላት ደግሞ የቀላል መጣላት አይደለም። አንዳንዶቹ በጥይት ይመታሉ። በተለይ ሴቶች በጣም በቃላት ሊገለጽ የማይችል ስቃይን ያዩ ነበረ። ስለዚህ ልጆች ይህንን ጭካኔ ይዘው ነው የሚያድጉት። ስለዚህ በሰውነትና በጡንቻ የበረታው ያልበረቱትን ያስገዛል፣ እንዲያገለግሉት ያደርጋል፣ የሚፈልጉትን እንዲያደርጉ ያስገድዳሉ። ከቄስ ትምህርት ቤት ጀምሮ እስከ ሃይ ስኩል ድረስ እነዚህ አይነቱ ኦልሞስት የየቀን ልምምዶች ነበሩ። ቤትም አባቴ በጣም ኃይለኛ ነው። ከእናቴ ጋር ብዙ ግጭቶች ነበሩ። ከልጆች ጋር ደግሞ የቀረበ ግንኙነት የለውም። ብዙ ጊዜ የሚያሳልፈውን እኔ አድግ በነበረበት ጊዜ በጦር ሜዳዎች ይዞር ነበረ። ምክንያቱም ኢትዮጵያ ሶማሌ ጋር ትዋጋ ነበር። ቁስለኞች ነበሩ፣ እነሱ ማከም ነበረበት። ስለዚህ እነሱ ወዳሉበት ቦታ ይሄዳል። ሳናየው ብዙ ጊዜ ያልፋል እና ከእኛ ጋር ቅርርብ አልነበረውም፣ ማናቀውም ማለት ይቻላል። እሱ ከዛ ወደ ቤት ሲመጣ ልክ ሆስፒታሉን ወይንም ደግሞ በሱ ስር የነበሩትን ሰዎች ያዝ እንደነበረው እኛ ያዘናል ማለት ነው። እና እነዚህ ነገሮች ሲከብዱን ወይንም ደግሞ እሱን ስለማናቀው አንታዘዝም ስንል ያው ቅጣት ነው የሚጠብቀን። ይሄ ቅጣት ከእናት ጀምሮ እስከ ልጆች ድረስ ይተላለፋል። እንደዚህ አይነት ህይወት ነው ያሳለፍኩት። ቄስ ትምህርት ቤትም በጣም ኃይለኝነት ነበረ፣ ልጆች ይመቱ ነበረ። የፈረስ አለንጋ የሚባል አለንጋዎች አሉ። የተጠየቅናቸው ነገሮች ካልመለስን ወይንም ከረበሽን እንደዚህ አይነት የመገረፍ ተደጋገሙ ነበሩ። ኤሌመንታሪ ስኩልም ሃይ ስኩልም ይሄ ነው የልጅነት ልምምዴ።
ዶክተር ዋልት ንጉስ፣ ይህን ከባድ የሚሰኝ የህይወት መንገድ እንዳለፈ ሰው አይደለም መጨረሻ በትምህርት ቤትም ከትምህርት ቤት በኋላም የተሳካ ለማድረግ እየተጠቀምክበት ይመስላል። ብዙዎች ጀምሪያ ላይ እንደጠቀስከው ከባድ የህይወት ተመክሮ ሲኖራቸው ይህን ጠብ የበዛበት ነገር እያዩ ሲያድጉ እነሱም ላይ የኋለኛው እድሜያቸው ላይ መልካም ያልሆነ ነገርን የማሳደር ተጽዕኖ ነው የሚታወቀው እና አንተ እንዴት ከዛ ያመለጥክ? እንዲያውም በአዎንታዊ መልኩ ይኸው ዛሬ ሌሎችን ለማስረዳ ገጠመኞችን ወደ ቀና መመለስ ተቻለ።
ምናልባት ከጄኔቲክስ እንደሆነም አላውቅም። በቃ ከልጅነት ጀምሮ ጠብን በጣም ነው የምጠላው፣ በጣም ሸሸዋለሁ። እናቴ ግን ለትዕግስት መከራን በመቻል ለእኔ ሌላ ትልቋ ምሳሌ ናት። አባታችንን ትታ የምትሄድባቸው በርካታ አጋጣሚዎች ነበሩ፣ በጣም በርካታ አጋጣሚዎች። ግን ልጆችን ያለ አባት አላሳድግም፣ መከራዬን በሙሉ እቀበላለሁ። ለልጆቿ ደግሞ ያየችው አስቀድማ ያየችው በርካታ መልካም ነገሮች ስለነበሩ እሷ ነገሮችን የምትችልበት የነበረውን ነገር አስቤም ሳላስብም ወርሸዋለሁ። ደግሞ በጠብ ውስጥ አለፍኩ ደግሞ ብልም ደግሞ ጠብን የማይወዱ ምሳሌ የሚሆኑ መምህራን ደግሞ ነበሩ፣ የምወዳቸው እንደ ምሳሌ አያቸው የነበሩ። በተለይ ሃይ ስኩል ከገባሁ ጊዜ ጀምሮ የባዮሎጂ የኬሚስትሪ መምህራኖችን ሳስታውስ በጣም ጥሩ ምሳሌ የምላቸው መምህራን ነበሩ እና ከሃይ ስኩል ጨርሼ እስከመውጣ ድረስ እንደዚሁ ጨካኝ እና ቁጡ የሆኑ አጃቢዎች ህይወቴን የከበቧት ቢሆኑም ደግሞ አመፅን የሚጠሉ ጭካኔን የሚጸየፉ መልካም የሆኑ ሰዎች በቤትም በጎረቤትም በትምህርት ቤትም ደግሞ ነበሩ። እኔ ሁለተኛውን መረጥኩኝ።
ሁለተኛውን በእርግጥ መርጠሃል። ዶክተር ዋልተ ንጉስ፣ የትምህርት ቤት እና የልጅነት ጊዜህን ትንሽ ገፋ አድርገን ወደ ስነ ጽሁፍና በአጠቃላይም ስለ ህይወት ያለህን ምልከት ወደሚመለከተው ውይይታችን ክፍል እናመራለን። በትምህርት ቤት እንዲህ ፈተና እንደበዛበት ቤተሰብ ውስጥና የአካባቢ ሁኔታ እንዳደገ ልጅ ሳይሆን እስከ አስረኛ ክፍል ድረስ በጣም ጎበዝ ተማሪ ነበርክ። ከክፍል አንደኛ እየወጣህ ነው የደረስከው። 11ኛና 12ኛ ክፍል ስትደርስ ግን የተወሰነ ነገር የተለወጠ ይመስላል። መልካም የሚሰኝ ምናልባትም የኋላ እድሜ ላይ የረዳ ነገር ግን በዛ ሰዓት ሁኔታዎችን የቀየረ አጋጣሚ ተፈጠረ። ይህም ለስነ ጽሁፍ ያደረብ ፍቅር ነው። በጣም ረጅም ሰዓታት ታነባለህ። ከመደበኛው ትምህርት እስኪያናጥብ እንዲያደናቅፍም ምክንያት ሆነ ይመስላል። 11ኛና 12ኛ ክፍል ትምህርትህ እንደ ቀደሙት ክፍሎች መጥፎ የሚባልም ባይሆን ከፍ ያለ አልነበረም። በሁለተኛ ደረጃ መልቀቂያ ፈተናም ያመጣኸው ውጤት በጣም ከፍተኛ አልነበረም። እስኪ ንገረን፣ ከስነ ጽሁፍ ጋር የተዋወቅበት ጊዜ እናም የተከተሉት ሁኔታዎች ከፍተኛውን ትልቁን የሁለተኛ ደረጃ መልቀቂያ ፈተና ከምትፈተንበት አንድ ቀን በፊት ተማሪ ስለ ፈተናው በሚጨነቅበት አንተ የልብ ወለድ መጽሐፍ ታነብ ነበር። መጽሐፉንም ታስታውሳለህ። የውበት ወጥመድ የተሰኘው መጽሐፍ ስታነብ አድረህ እንደተፈተንክ ነው የተረዳሁት። አጫውተን እስኪ።
እኛ ቤት መልካም የሚባለው ነገር መጽሐፍት በጣም ይወደዳል። ከልጅነታችን ጀምሮ ታሪክ እየሰማን ነው ያደግነው፣ መጽሐፍ እናነባለን። በስነ ጽሁፍ አለንጋ ግን በጣም የተገረፍኩት 8ኛ ክፍል እያለ ታላቁ ወንድማችን ማታ ማታ ላይ ለቤተሰቡ በሙሉ መጽሐፍ ያነባል እና ታራስ ቡልባ የሚባል የራሻ መጽሐፍ ያነብልን ነበረ። በጣም በጣም ልቤን ነካው ይሄ ታራስ ቡልባ የሚባል መጽሐፍ። ከታራስ ቡልባ ቀጥሎ ሳይላክ የቀረ ደብዳቤ የሚል አጭር ኖቭል አነበበን እና ከዛ ጊዜ ጀምሮ እስከ ዛሬ ድረስ የተከተለኝ በቃላት ልገልጸው ማልችለው ነገር ምንድን ነው? አንድ ነገር ስወድ በጣም በጥልቅ ነው የምወደው፣ በጣም በጥልቅ በቃ ሁሉ ነገሬን እስኪገዛ ድረስ እወዳለሁ። እና የታራስ ቡልባና የሳይላክ የቀረ ደብዳቤ በቃ ለስነ ጽሁፍ ማረው። ከዛ ቀጥሎ አስታውሳለሁ ብቀላ የሚል መጽሐፍ ነበረ፣ እሱንም እንደዚሁ አንብቦልናል። እስከ 10ኛ ክፍል አንደኛ የወጣሁት ብዙም ዝግጅት ስላልጠየቁ ነው እንጂ ልቤ ሁሌ እንደተከፋፈለ ነው። በእርግጥ ሂሳብና ሳይንስ በጣም እወዳለሁ፣ ሳነባቸው በጥልቅ ስሜት ስለማነብ አስታውሳቸዋለሁ። ግን ስነ ጽሁፎቹንም ያኔም ቢሆን ማንበብና በእነሱ መማረክን አላቋረጥኩም። 10ኛ ሲሆን ግን የስነ ጽሁፍ ያለኝ ፍቅር በጣም እየበረታ ስለመጣ አሁን ትምህርቱም ደግሞ ዝግጅት እየጠየቀ መጣ። ለዚህ ነው ልዩነቱ ጎልቶ የታየው። 11ኛ ክፍል አስታውሳለሁ፣ 8ኛ ነው የወጣሁት። ቤት በጣም አሳዘነ ይሄ ነገር፣ እናቴን በጣም አሳዘነ እና ከስነ ጽሁፍ ልትለየኝ ያላደረገችው ነገር መጽሐፍቶች መደበቅ ጀመሩ፣ ከቤት እየተሰበሰቡ መቆለፍ ተጀመረ። መብራት 4 ሰዓት ሲሆን በግድ ታጠፋብኛለች። እነሱ ከተኙ በኋላ እየተደበቅ ሻማ እያበራው አነብ ነበር። ከዛ በኋላ በቃ መቆጣጠር አለ። ደግሞ የሚገርም ጥሩ መጽሐፍ መጡ። ሰመመን የሚባል መጽሐፍ፣ የሲሳይ ንጉሱ መጽሐፍ ወጣት፣ በጣም በርካታ መጽሐፎች በቃ ልቤን ሰረቁ። 12ኛ ስደርስ የውበት ወጥመድ ወጥቶ ነበር። እሱ ደግሞ የከተማ ሁሉ መነጋገሪያ ሆነ፣ ራሱ የአማርኛ መምህራችን። ስለዚህ እያወራ እኔ እንዴት ነው የምተው ሳላነብ እና ማትሪክ እንደ ነገ ሰኞ ነው ቀኑ ትዝ ይለኛል ለመውሰድ ማታ ቆይቼ አንድ ገጽ እያልኩ አልጨርሰው እንዴት ማደር አልኩና በቃ እሱን አንብቤ ነጋ፣ በዛው ገባሁኝ ፈተና ተሰጠ።
አሉላ ከፕሮፌሰር ዋልተ ንጉስ ጋር ያደረገው ቆይታ ዘለግ ያለ ነው። ቀሪውን ጨምሮ ሙሉውን የቪዲዮ ቃለ ምልልሳቸውን በድረገጻችንና በማህበራዊ ገጾቻችን ላይ እናኖርላችኋለን።